የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሮብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በሳህላ ሰየም ወረዳ በአጣዳፊ ተቅማጥና ትውከት ህመም 5 ሰዎች መሞታቸውን ዞን አስታወቀ።
ውሃ በመጠቀማቸው ምክንያት በጣም ብዙ ሰዎች ተበክለዋል። በዚህም ደም ተቅማጥ የሚመስል ነገር ተከስቶባቸው ነበረ። ተከሰተባቸው በጣም ብዙ ሰዎች ናቸው። ከዚህ ውስጥ ደግሞ በጣም ጉዳዩ ተባብሶባቸው መቋቋም አቅቷቸው ህይወታቸው ያለፉ ሰዎች አሉ። እስካሁን 5 ናቸው። በትክክል እንደዚህ ምልክት አሳይተው የሞቱት 5 ናቸው።
ቀደም ሲል የሰማችኋቸው የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ናቸው። ይህንን ዘገባ በአብይ ርዕስ ላይ ተሰሙታላችሁ። ይህንና ሌሎች ዓለም አቀፍና አገራዊ ዘገባዎችን በምሽቱ አካተናል። ዛሬ ሐምሌ 10 2016 ዓ.ም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? አስማማየ ነኝ። ምሽቱን እያስተናገድኳችሁ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዲህ ወልዴ እዚህ አብሮኛል። የስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ስርጭት እየተከታተላችሁን አብራችሁን ማምሸት ትችላላችሁ። አሁን ከዓለም ወደ ተሰባሰቡ ዜናዎች ልመራችሁ። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። ተመድና የረድኤት ድርጅቶች ወደ ሱዳን እንዲመለሱ ድንበር የለሹ የሐኪሞች ቡድን ጠየቀ። ትራምፕን ለመግደል አሲራለች መባሉን ኢራቅ ውድቅ ማድረጓ፣ እንዲሁም የፓሪስ ኦሎምፒክ ዋና መወዳደሪያ ወንዝ ንጹሕ መሆኑን ለማሳየት የከተማዋ ከንቲባ ዋኙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በተባበሩት መንግስታት ስር ያሉ ድርጅቶችና ዓለም አቀፍ የእርዳታ ድርጅቶች ወደ ሱዳን ተመልሰው ሕዝቡን መርዳት እንዲቀጥሉ ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ ጥሪ አድርገዋል። ኤምኤስኤፍ ዓለም አቀፍ ፕሬዚደንት ክርስቶስ ክርስቶ ለኤኤፍፒ ዜና ወኪል እንደተናገሩት ለ15 ወራት በተደረገው ጦርነት 1/3 የሚሆኑት ተጎጂዎች ሴቶችና ዕድሜያቸው ከ10 ዓመት በታች የሆኑ ሕፃናት ናቸው። ጦርነቱ በአገሪቱ የነበረውን አብዛኛውን የእርዳታ ሥራ እንዲቆም አስገድደዋል ብለዋል። በርካታ ድርጅቶች ለጥንቃቄ በሚል የጦርነቱን አዝማሚያ ለማየት መጠበቅን መርጠዋል ሲሉ አክለዋል ፕሬዚደንቱ። የድንበር የለሽ ሐኪሞች ድርጅቱ ፕሬዚደንት ጥሪ የመጣው የሁለቱም የጦርነቱ ተሳታፊ ወገኖች ወኪሎች ጄኔቫ ላይ ውይይታቸውን በቀጠሉበት ወቅት ነው። ረሃብ በተጋረጠበትና ጦርነቱ እንደሚቆም ፍንጭ በማይታይበት በዚህ ወቅት የእርዳታ ድርጅቶች በተለይም በተባበሩት መንግስታት ስር ያሉ ድርጅቶች ወደ አገሪቱ ተመልሰው ይበልጥ እንዲሰሩ ፕሬዚደንቱ ጥሪ አድርገዋል። ለሱዳን የሚሰጠው የገንዘብ እርዳታ አነስተኛ በመሆኑ በርካታ የእርዳታ ቡድኖች የገንዘብ ችግር እንደገጠማቸውም ገልጸዋል። በሱዳን ለእርዳታ የተሰማሩ ቡድኖች ከሁለቱም ተፋላሚ ወገኖች ጥቃት የሚደርስባቸው ሲሆን በዛች አገር የእርዳታ ሥራ መስራት የማይቻልበት ደረጃ ላይ ተደርሷል ብለዋል። ኢራን የቀድሞ ፕሬዝደንት ዶናልድ ትራምፕን ለመግደል ሴራ ጠንስሳለች ሲል አንድ የአሜሪካ ሚዲያ ያቀረበውን ዘገባ የክፋት ስትል በመግለጽ ሀገሪቱ ውድቅ አድርጋለች። ኢራን ዶናልድ ትራምፕን ለመግደል ማሴሯን የሚያሳይ የደህንነት መረጃ የአሜሪካ ባለሥልጣናት ከሳምንታት በፊት እንደደረሳቸውና ይህም ለትራምፕ የሚደረገውን ጥበቃ እንዲጠናከር ማድረጉን ሲኤንኤን ትናንት ማክሰኞ ዘግቦ ነበር። ሌሎች የዜና አውታሮችም በጉዳዩ ላይ ዘግበው ነበር። ኢራን ዛሬ በተባበሩት መንግስታት ድርጅት በሚገኘው ልዑኳ በኩል በሰጠችው ምላሽ በማስረጃ ያልተረጋገጠና የክፋት ስትል ዘገባውን አጣጥላለች። ከሁለት ዓመታት በፊት የኢራን አብዮታዊ ዘብ አዛዥ የነበሩት ቃስም ሱሌማኒ ኢራቅ ውስጥ በድሮን ጥቃት ከተገደሉ ወዲህ ከኢራን በኩል በዶናልድ ትራምፕ ላይ የሚሰነዘሩ ዛቻዎች ሲከታተል እንደነበር የአሜሪካው ብሔራዊ የጸጥታ ምክር ቤት አስታውቋል። ባለፈው ቅዳሜ በዶናልድ ትራምፕ ላይ በተፈጸመው የግድያ ሙከራ ሴራ ውስጥ እንዳለችበት የሚነገረውን በጥብቅ እንደምትቃወም የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ናስር ካናኒ አስታውቀዋል። ነገር ግን ትራምፕ በጄኔራል ቃሲም ሱሌማኒ ግድያ ላይ ነበራቸው ላሉትና ቀጥተኛ ተሳትፎ ብሎ በገለጹት ምክንያት ኢራን ክስ ለመክፈት ቁርጠኛ እንደሆነች ቃል አቀባዩ አስታውቀዋል። ሱሌማኒ የአብዮታዊ ዘቡን የውጭ ዘመቻዎች በኃላፊነት ይመሩ ነበር። ሱሌማኒ ከባግዳድ አየር ማረፊያ ወጣ ብሎ ባለው ስፍራ በነበሩበት ወቅት በድሮን ጥቃት እንዲገደሉ ትራምፕ ትዕዛዝ ሰጥተው እንደነበር ይታወሳል። ኢራቅ ውስጥ በአሜሪካ በሚመራው ጥምር ጦር ሰፈር ላይ የድሮን ጥቃት ደረሰ። ጂሃዲስቶችን ለመፋለም በኢራቅ በሚገኘውና በአሜሪካ የሚመራው ጥምር ጦር ሰፈር ላይ በሁለት ድሮኖች ጥቃት መድረሱን የጸጥታ ባለሥልጣናት ዛሬ አስታውቀዋል። አንደኛው ድሮን ወታደራዊ ሰፈሩ ከመድረሱ በፊት ተመትቶ መውደቁንና ሁለተኛው በቅጥር ግቢ ውስጥ ቢወድቅም ምንም ጉዳት እንዳላደረሰ በጉዳዩ ላይ ለመናገር ፍቃድ ስላላገኙ ማንነታቸው እንዳይገለጽ የጠየቁ የፖሊስ ባለሥልጣን ለኤኤፍፒ ዜና ወኪል ተናግረዋል። አንባር በተባለው አውራጃ ትናንት ምሽት የደረሰው ጥቃት የመጣው የአሜሪካ አጋር በሆነችው እስራኤልና በኢራን በሚደገፈው ሐማስ መካከል በጋዛ በሚካሄደው ጦርነት ምክንያት በቀጠናው ውጥረት ባየለበት ወቅት ነው። ጥቃቱ የኢራቅን መንግሥት ለማሸማቀቅ እንዲሁም በኢራቅ የሚገኘው ዓለም አቀፍ ቅንጅት የወደፊት ዕጣውን በተመለከተ በመካሄድ ላይ ባለው ውይይት ላይ ጫና ለመፍጠር እንደሆነ ጥቃት መድረሱን ያረጋገጡ አንድ በባግዳድ የሚገኙ ከፍተኛ ባለሥልጣን አስታውቀዋል። በኢራን የሚደገፉ ቡድኖች ዓለም አቀፍ ቅንጅቱ ለቆ እንዲወጣ በመጠየቅ ላይ ናቸው። ለጥቃቱ ኃላፊነት የወሰደ የለም። አሜሪካ በኢራቅ 2500 እንዲሁም በሶሪያ 900 የሚሆኑ ከዓለም አቀፍ ጥምር ጦር ጋር የተሰማሩ ወታደሮች አሏት። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስላማዊ መንግስት በኢራቅና በሶሪያ በማድረስ ላይ ያለው ጥቃት ካለፈው ዓመት ጋር ሲነጻጸር እጥፍ ለመድረስ መቃረቡን የአሜሪካዊ ማዕከላዊ እዝ አስታውቋል። ራሱን እንደገና ለማቋቋም በመሞከር ላይ ያለው አይሲስ በያዝነው የፈረንጆች 2024 ዓ.ም የመጀመሪያ 6 ወራት ውስጥ 153 ጥቃቶችን በሁለቱ አገራት ማድረሱን የአሜሪካው ማዕከላዊ እዝ ዛሬ ረቡዕ ባወጣው መግለጫ አመልክተዋል። ቡድኑ ባለፈው 2023 ዓ.ም በሶሪያና ኢራቅ 121 ጥቃቶች እንዲፈጸሙ ማድረጉን አንድ ስማቸውን መግለጽ ያልፈለጉ የአሜሪካ መከላከያ ባለሥልጣን አስታውቀዋል። የማዕከላዊ እዙ መግለጫ የመጣው ቡድኑ ግዛቴ የሚላቸውን ሀገራት አውጆ ጽንፍ የያዘ የእስልምና አተረጓጎምን አሰፍናሉ ብሎ ከተነሳ ከ10 ዓመታት በተቆጠሩበት ወቅት ነው። ጥቃቶቹ የጨመሩ መምጣት ለበርካታ ዓመታት አቅሙ ተዳክሞ የነበረው አይሲስ እንደገና ራሱን ለማቋቋም በመሞከር ላይ መሆኑን የሚያመላክት እንደሆነ ማዕከላዊ እዙ ጠቁመዋል። አዲሱ የእንግሊዝ የሰራተኛው ፓርቲ መንግሥት የጋማውን የእንግሊዝ ፖለቲካና የኑሮ ውድነትን ቀውሱን እንደሚያረጋጋ አስታውቋል። ዛሬ በከፍተኛ ድምቀት በተከፈተው ፓርላማ ላይም አዲሱ መንግሥት የብሔራዊ ተሃድሶ ያለውን እቅድ ይፋ አድርጓል። ንጉሥ ቻርልስ ሳልሳዊ በመንግሥት የተዘጋጀውንና የእንግሊዝን የገንዘብ ቀውስ ለማረጋጋት እንዲሁም የኢኮኖሚ እድገትን ለማምጣት ያለመውን ሕግ በዝርዝር የያዘውን ሰነድ በንባብ አሰምተዋል። ተጨማሪ መኖሪያ ቤቶችና መሠረተ ልማቶች እንደሚገነባ እንዲሁም የሠራተኞችን መብት ለማጠናከርና የኢንዱስትሪ ልማት ስልት ለመፍጠር እንደሚሰራ አዲሱ መንግሥት አስታውቋል። በእንግሊዝ የወግ አጥባቂ ፓርቲው መንግሥት በነበረበት ባለፉት 14 ዓመታት የተከሰተውን የፖለቲካና የኢኮኖሚ ችግርን ለማስወገድ ለውጥ እንዲደረግ ጉጉት ያደረባቸው ድምፅ ሰጪዎች ከሁለት ዓመታት በፊት በተደረገው ምርጫ የሠራተኛው ፓርቲ በከፍተኛ ድምፅ እንዲያሸንፍ አድርገዋል። የገንዘብ ሥርዓቱን ማረጋጋትና የኢኮኖሚ ብልጽግና መፍጠር የአዲሱ ጠቅላይ ሚኒስትር ኪር ስታርመር ዋና ትኩረት እንደሆነም ተመልክተዋል። በመጨረሻም የፓሪስ ኦሎምፒክ እየተቃረበ ባለበት ወቅት የክፍት ዋና ውድድሮች ሊካሄድበት የታቀደው ወንዝ የውሃ ጥራት ላይ ጥያቄ መነሳቱን ተከትሎ ወንዙ ንጹሕ መሆኑን ለማሳየት የፓሪስ ከንቲባ ዛሬ ዋኝተውበታል። ከንቲባ አን ሂዳልጎ በፓሪስ 2024 ኃላፊ ቶኒ ስታንግዌ እንዲሁም በፓሪስ ክልል ባለሥልጣን ማርክ ጊየም በመታጀብ ሴን ተብሎ በሚጠራው ወንዝ ውስጥ ዋኝተዋል። ከንቲባዋ ከፓሪስ ከተማ ማዘጋጃ ቤትና ከዝነኛው ኖትርዳም ካቴድራል በኩል ባለው የወንዙ ክፍል ወደ ውሃው ሲጠልቁ ተስተውሏል። የከተማው ማዘጋጃ ቤት ሠራተኞች፣ ጋዜጠኞች እንዲሁም አላፊ አግዳሚ የፓሪስ ነዋሪዎች በዋናው እንዲሳተፉ ተጋብዘዋል። ከእንደ አውሮፓን አቆጣጠር 2015 ጀምሮ ላለፉት 9 ዓመታት 1.5 ቢሊዮን ዶላር በመመደብ የሴን ወንዝ ለኦሊምፒክ ውድድሩ ዝግጁ እንዲሆንና ከውድድሩ በኋላ ላሉት ረጅም ዓመታት የፓሪስ ነዋሪዎች ንጹሕ ወንዝ እንዲኖራቸው ተሰርቷል። ከ100 ዓመታት በላይ በሴን ወንዝ መዋኘት ክልክል ነበር። የፓሪስ ኦሊምፒክ በመጪው ሳምንት አርብ ይጀምራል። ክብራትና ክብራን በዚሁ ለምሽቱ ያስኩትን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ አስማማው መራቸዋለሁ።
አድማጮቻችን ቀደም ሲል ያለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዱን አመሰግናለሁ። የተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፈላችሁ የሚገኘውን የሐምሌ 10 2016 ዓ ም ዝግጅታችን ነው።
ካለው የኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋውቅበት፣ አለባበሳችን የምናስተዋውቅበት፣ ምግባችን የምናስተዋውቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው።
በሚልዋኪ የትውልደ ኢትዮጵያውያንና ኤርትራውያን ብቸኛ ደብር ዙሪያ በኢትዮጵያን በአሜሪካ ዝግጅታችን በኋላ ላይ ወደ እናንተ የምናደርሰውን ነው ቀደም ሲል የተከታተላችሁት። እያስተናገድኳችሁ ያለው ታስማማ አየነው ነኝ። በምሽቱ በቴክኒኩ ደግሞ ኤልያስ አስማር አብሮናለ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያውን በምሽቱ አብራን ከኛ ጋር አለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በዋግምራ ብሔረሰብ አስተዳደር ዞን በሳላ ሰየምት ወረዳ ሶስት ቀብሎች በተከሰተው አጣዳፊ ተቅማጥና ትውከት ባለፈው ሳምንት ብቻ 5 ሰዎች ሲሞቱ 262 ደግሞ በጽኑ መታማቸውን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ገልጸዋል። በተጨማሪ ምርመራ ናሙና ወደ ክልሉ የህብረተሰብ ጤና ኢንስቲትዩት በመላክ በዝግጅት ላይ መሆኑ የጠቆሙት ኃላፊው የህሙማን መስፋፋት ለመቆጣጠር ድጋፍ ሰጪ የሐኪሞች ቡድን ወደ ስፍራው ተልኮ የመከላከል ስራ መጀመሩንም አስታውቀዋል። በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በበኩላቸው በቀበሌው 4 ሰዎች መሞታቸውና በርካታ ሰዎች ታመው መተኛታቸውን አመልክተዋል። አስቴር ምስጋናው በዚህ ጉዳይ ተጨማሪ አላት።
በዋግምራ ብሔረሰብ አስተዳደር ዞን በሳህላ ሰየምት ወረዳ የክረምቱን መግባት ተከትሎ የጣለውን የዝናብ ውሃ በጥንቃቄ ጉድለት የተጠቀሙ የቢላዛ፣ የሰነዋ እና ማህሪት ቀበሌ ነዋሪዎች በአጣዳፊ ተቅማጥና ትውከት ታመው ህይወታቸው ማለፉን የዞኑ ጤና መምሪያ ኃላፊ አቶ አሰፋ ነጋሽ ዛሬ ረቡዕ ለአሜሪካ ድምጽ ገልጸዋል።
ዝናቡ በመዝነቡ ምክንያት አካባቢውም ከዛ በፊት በድርቅ በመጎዳቱ ምክንያት እና ማህበረሰቡ በምግብ እጥረት በመጎዳቱም እና ሌሎች መሰል ችግሮች ምክንያት ዝናብ ተከታታይ ዝናብ ሲዘንስ ከባድ ጎርፍ ነው የመጣው። በዛ ጎርፍ ምክንያት ማህበረሰቡ የውሃ አቅርቦት ችግር ስለነበረበት ቀጥታ ውሃ የነሳ የመጠጣት ነው የጀመረው። ውሃ በመጠቀማቸው ምክንያት በጣም ብዙ ሰዎች ተበክለዋል። ለዚህም ታይደን ተቅማጥ የሚመስል ነገር ተከስቶባቸው ነበረ። ተከሰተባቸው በጣም ብዙ ሰዎች ናቸው። ከዚህ ውስጥ ደግሞ በጣም ጉዳዩ ተባብሶባቸው መቋቋም አቅቷቸው ህይወታቸው ያለፉ ሰዎች አሉ። እስካሁን 5 ናቸው በትክክል እንደዚህ ምልክት አሳይተው የሞቱት 5 ናቸው። በቂ ምርመራም እየተደረገ ነው። ገና አሟሟታቸው ላይ ጊዜ ይወስዳል። ግን አብዛኞቹም ተጎድተው የነበሩ ናቸው። የምግብ እጥረትም ለሌላ ተያያዥ በሽታም ተይዘው የነበሩ እና ይሄኛው ነገሩን ያፈጣጠነባቸው ነው ማለት ነው። ስለዚህ ተቅማጥ የታመሙት 262 ደርሰዋል። አዳዲስ ኬዞችም እየመጡ ነው። እነሱን የማከም ስራም እየሰራ ነው።
በወረዳው የቢላዛ ቀበሌ አስተዳዳሪ አቶ ማለደብሬ በበኩላቸው በቀበሌው በየቤቱ በትውኪያና በተቅማጥ የሚታመሙ ሰዎች መመልከታቸውንና ለህልፈት የተዳረጉ መኖራቸውን ለአሜሪካ ድምጽ አረጋግጠዋል።
እዚህ ሰሞን 4 ነው የሞቱ ግን ዞሮ ዞሮ ምን አሁን እኮ ሰው ሶስት ደብር ነው ያለን። ሶስት ደብሩ ራሱ ከአንድ ላይ ለመክበር አይመች እንደየ እንትኑ ነው። ግን በዚህ ሰሞን ከኛ ደብር እኛ ያቀበር ነው 4 ነው። በቃ ሽክብ አረገ ቁልቁል እያረገ ይሞታል። ምንም እርዳታ የሚባል የደረሰ ጨራሽ የለም። ውሽ የለም። ዝም ብሎ ሽክብ ያደረግና ንዛዝ የለም። ምን የለ ዝም ብሎ ሽክብ አድርጎ አንድ ዝም ብሎ እዛ ጠጋ እንዳደረሞቶ የሚገኝ አባቶች ትላልቆ እዚህ 80 ዓመት 100 ዓመት የሆኑ ሰዎች አሉ። እንዲህ አይነት ታሪክ አይተናናውቅም በእድሜያችን ነው የሚሉ በዚህ ሰሞን ሐኪም ካልደረሰ ዋጋ ያለንም።
በዋግምራ ዞን በ2015-16 መኸር ዘመን የተከሰተውን የዝናብ እጥረት ተከትሎ በዞኑ 6 ሰዎችና ከ10,000 በላይ የቤት እንስሳት በረሃብ ጉዳት መሞታቸውን የዞኑ አደጋ መከላከልና ምግብ ዋስትና ኮሚሽን ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ ባለፈው ታህሳስ ወር ለአሜሪካ ድምጽ መናገራቸውን መዘገባችን ይታወሳል። የሳህላ ሰየምት ወረዳ አስተዳዳሪ አቶ ሲሳይ ብሩ በቅርቡ ለአሜሪካ ድምጽ እንደተናገሩት በወረዳው ድርቅ ባስከተለው ጉዳት ተጨማሪ 5,000 የቤት እንስሳት መሞታቸውን ገልጸው ነበር። አያይዘውም በወረዳው አስቸኳይ የምግብ እርዳታ የሚያስፈልጋቸው ከ46,000 በላይ ሰዎች መኖራቸውንም በወቅቱ አመልክተዋል። በተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ በሚጠቃው የሳህል ሰየም ተወረዳ ከረጅም ጊዜ የድርቅ ወራት በኋላ የተገኘው የዝናብ ውሃ በጥንቃቄ ጉድለት በተጠቀሙ ነዋሪዎች ላይ ችግር ማስከተሉን የዞኑ ጤና መምሪያ ኃላፊ አስረድተዋል። ኃላፊው አቶ ሰፋ ነጋሽ የተከሰተውን ህመም ለመከላከልም ጥረት እየተደረገ መሆኑን አስታውቀዋል።
ችግሩ እንደተከሰተ የተግባቡ ስራ በስፋት እየሰራን ያለነው እሱ ነው። እንግዲህ ግብረ ኃይሉ አክቲቬት ማል የመጀመሪያው አስቸጋሪው ነገር የበሽታውን ባህሪ መረዳት ነው። እሱን አሁን ተግባብተናል። እንግዲህ አጣዳፊ ተቅማጥና ትውከት አለ ካልን ግድ ነው መከላከያ የመጀመሪያው ማህበረሰቡ በራሱ እንዲጠነቀቅ ማስተማር፣ የስጋት ተግባቦት ስራ በስፋት መስራት ነው። አስፈላጊ ብሮሸሮች፣ በሚዲያ አማራጮች፣ በሞንታርቦዎች፣ በተለያየ መንገድ በወጣቶች በአደረጃጀቶች መረጃው እንዲደርስ እና በሽታው እንደተከሰተ በሽታውም ሰዎች ህይወት እያሳጣ እንደሆነ የሚለውን ማግባባት ማስረዳት በጣም ቀዳሚው ስራ ነው። ሁለተኛው ንጽህና ነው። በቃ ይሄ በሽታ ቀጥታ ከንጽህና ጋር የሚያያዝ ነው። ስለዚህ የምንመገበው ምግብ የበሰለና ንጽህና የተጠበቀ መሆን ይቻላለበት። የምንጠጣው ውሃ በደንብ ንጽህና የተጠበቀበት እና ለመጠጥ ነው ውሃ የተፈቀደ መሆን ይቻላለበት። ካልሆነ ደግሞ ይህን ውሃ አክሞ ወይም ደግሞ አፍልቶ መጠቀም የግድ መሆን መቻሉን ማስረዳት፣ ይህ እንዲተገብሩ ማድረግ ነው። እሱ ላይ ደግሞ ውሃ ተቋማት እንግዲህ የኔ ውሃውን የመከለል በማሴ ማከም ውሃውን እንደዚህ አይነት አማራጮችን ውሃ ተቋሙ ይሰራል። ቤት ለቤት ያሰሳ ቅኝት እየሰሩ ነው፣ እያከሙ ነው፣ እያስተማሩ ያሉበት ሁኔታ ነው ያለው ማለት ነው።
በዋግምራ ብሔረሰብ አስተዳደር ዞን በየጊዜው ባጋጠመው የጸጥታ ችግር ምክንያት መደበኛ ክትባት በመቋረጡ ምክንያት በተከሰተው የኩፍኝ ወረርሽኝ 15 ህጻናት መሞታቸውን ከወር በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁ የምሽቱን ዝግጅት ነው። ቀደም ሲል ወደ እናንተ የደረሰው የምሽቱ አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት የመጀመሪያ ቅንብራችን እናልፋለን። በቤጊና ቆንደላ ወረዳዎች በቀጠለ ግጭት ቢያንስ 3 ሰዎች መገደላቸው ተገለጸ። በምዕራብ ወለጋ ዞን በቤጊና በቆንደላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ከትላንት በስቲያ ሰኞ ባገረሸው ግጭት ቢያንስ 3 ሲቪሎች ሰዎች መገደላቸውን ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ሰዎቹ መገደላቸውን የገለጹት የአሜሪካ ድምፅ ያነጋገራቸው ነዋሪዎች ከህግ አግባብ ውጭ ነው ሲሉም ድርጊቱን ኮንነዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ግን የመንግስት ኃይሎች ሲቪል ሰዎችን ኢላማ ያደርጉን በማለት ውንጀላውን አስተባብለዋል። ለታጣቂዎች ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎችም እንደሚያዙ አክለው የገለጹት አቶ ኃይሉ ጉዳያቸው የሚጣራው ህግን በተከተለ መንገድ መሆኑን ተናግረዋል። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምዕራብ ወለጋ ዞን በቤጊና በቆንዳላ ወረዳዎች በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል ትናንትናና ከትናንት በስቲያ ሰኞ ሐምሌ 8ና 9 ቀን 2016 ዓ.ም ዳግም መቀስቀሱ በተገለጸው ግጭት ቢያንስ 3 ሲቪል ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ ተጠየቁን የቤጊ ወረዳ ነዋሪ ባለፈው ሰኞ ለተገደሉት ሰዎች የመንግስት ኃይሎችን ተጠያቂ አድርገዋል።
የመንግስት የጸጥታ ኃይል በአካባቢው ሲንቀሳቀስ ነበር። በኖራ ዳላስማሩ ቀበሌ ውስጥ ረመዳና ቶፊቅ ጀማል የተባሉ ሁለት ወጣቶች ከተቀመጡበት በየስማቸው ጠርተው በመኪናቸው ጭነው ወደ ላሎ ካምፕ ወሰዷቸው። ቤተሰብ ተከትሎ ሲሄድ የሸኔ ደጋፊዎች ናቸው፣ እንዳይለቀቁ ተብሎ ከወረዳው ባለስልጣናት መረጃ ተሰጥቶናል፣ ይቆያሉ ብለው መለሷቸው። በማግስት ሰኞ ጠዋት ዳላት በሚባል አካባቢ ተገድለው ተጥለው ትላንት አስክሬናቸውን አንስተን ቀበርን።
በቆንዳላ ወረዳም ተመሳሳይ እርምጃ መወሰዱን ለደህንነታቸው ሲባል ስማቸውን በምስጢር እንድንይዝ የጠየቁን ግለሰብ ለአሜሪካ ድምፅ በስልክ ተናግረዋል።
በዋንጃ ቀበሌ ነዋሪ የሆኑት አቶ ተወከል መሐመድ የሸኔ ደጋፊ ናቸው ተብለው ነው ትላንት ጠዋት የተገደሉት። ከእርሳቸው ጋር የነበሩትም ተጎድተው እስካሁን ወደ ሕክምናም አልተወሰዱም፣ በሞትና በሕይወት መካከል ናቸው። አሁን በእኛም ሆነ በአጎራባች ወረዳዎች እየታዘብን ያለነው ያልታጠቁ ዜጎች በየቀኑ በቂ መረጃ ሳይገኝና ሳይጠራ በጥርጣሬ ይገደላሉ። የመንግስት የጸጥታ ኃይል በመጣ ቁጥር እየተሳቀቅን ነው። አሁን ደግሞ የሸኔ ታጣቂዎችም እየተንቀሳቀሱ ሲሆን በሁለቱ ኃይሎች ግጭት ብዙ ንጹሐን ዜጎች ይጎዳሉ። ችግር ውስጥ ነን።
ነዋሪዎቹ ባነሱት ቅሬታ ላይ ከቤጊ ወረዳ አስተዳደርና ከቆንዳላ ወረዳ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ነዋሪዎቹ ባሰሙት ቅሬታ ላይ የጠየቅናቸው የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተከታዩ ምላሽ ሰጥተዋል።
በመንግስት የጸጥታ አካላት ላይ ነፍጥ አንግቦ ሀገር መንግስቱን እና ህገ መንግስታዊ ስርዓቱን በኃይል ለመናድ የሚንቀሳቀስ ላይ መንግስት ህጋዊ እርምጃውን ይወስዳል ማለት ነው። ይህ እየተወሰደ ያለ እርምጃ ነው። ኦፐሬሽኖች እየተካሄዱ ነው። አሸባሪ ቡድኑ በሚንቀሳቀስባቸው አካባቢዎች እርምጃ እየተወሰደባቸው ይገኛል ማለት ነው። ነገር ግን የሸኔ ሎጂስቲክ ሆነው የሚያገለግሉ መረጃ የሚሰጡ ከተማ ውስጥ ተቀምጦ እንደዚህ አይነቶች ተግባራትን የሚሰሩ በህግ ቁጥጥር ስር አውለን አሰልጥነን በሺዎች የሚቆጠሩ በተግባራቸው የተጸጸቱ ህዝብና መንግስት ይቅርታ የጠየቁ ወደ ማህበረሰቡ የመቀላቀል ስራ ሰርተናል። አሁንም እየሰራን እንገኛለን ማለት ነው። በህግ የሚጠየቀው በህግ ይጠየቃል። ይቅርታ የሚታለፈው በይቅርታ ታልፎ ስልጠና ወስዶ ወደ ማህበረሰቡ እየተቀላቀለ ያለበት ሁኔታ ነው ያለው ማለት ነው።
አስተያየት ሰጪዎች ግን ድርጊቱ እየተለመደ መምጣቱን ጠቅሰው ስጋት ውስጥ ነን ይላሉ።
አሁን ሲቪሉ ማህበረሰብ በከፍተኛ ደህንነት ስጋት ውስጥ ነው። በተለይ በቤጊና በቆንደላ ወረዳዎች የጸጥታ ችግር ተባብሷል። በአንዱ ቀን ሰላም ቢሆን በማግስቱ ግጭት ሲቀጥል ነው የምናየው። ጠዋት ስንነሳ እገለ ተገደለ ነው። መንግስት የወረዳው ባለስልጣናት በጥላቻና በቂም በቀል በሲቪሎች ላይ ስም እየለጠፉም ለጉዳት እንዳይዳረጉ መመሪያ ቢሰጣቸው ይላሉ። ወታደር ለወታደር ቢሆን ለዓላማቸው ነው ይባላል። ከምንም ያሉበት ሰዎች ግን ለምን በህይወታቸው ዋጋ ይከፍላሉ?
የሁለቱ ወረዳ ነዋሪዎች በመንግስት ኃይሎች የሚወሰዱ እርምጃዎች በበቂ ማስረጃ የተደገፉና የሀገሪቱ ህግ በሚፈቅድ መሰረት የሚወሰዱ ይሁኑ ዘንድ መንግስት ትኩረት እንዲሰጥ በአጽንኦት ጠይቀዋል። የክልላዊ መንግስቱ ቃል አቀባይ አቶ ኃይሉ በኩላቸው የመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ እርምጃ እየወሰዱ አይደለም ሲሉ ውንጀላውን እንደማይቀበሉ ገልጸዋል። ለታጣቂው ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ ቃል አቀባዩ ጠቅሰው ጉዳያቸው የሚጣራው ህግን በተከተለ መንገድ ነው ብለዋል። የታጣቂው ቡድን አባላትም እጅ ከሰጡ ተሃድሶ ገብተው ስልጠና ወስደው ወደ ህብረተሰቡ እንደሚቀላቀሉ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ይፋ ባደረገው አመታዊ ሪፖርቱ በታጣቂ ኃይሎችና በመንግስት ጸጥታ ኃይሎች በተወሰዱ እርምጃዎች በሲቪል ሰዎች ላይ የሚደርስ የሞትና የአካል ጉዳት አሳሳቢነት መቀጠሉን ገልጸዋል። በተለይም በትጥቅ ግጭት አውድ ውስጥ በሲቪል ሰዎች ላይ የሚደርሱ የሰብአዊ መብቶች ጥሰቶች እንደቀጠሉና እንደተስፋፉ ኮሚሽኑ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ወደ ትንታኔው መጽሔት ቀጣዩ ዘገባ አለፋለሁ። የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት በቴ ኡርጌሳ ባለፈው ሚያዝያ ወር መጀመሪያ ላይ መገደላቸውን ተከትሎ በቁጥጥር ስር የዋሉት ወንድማቸው አቶ ሚሎ ኡርጌሳ አሁን በመቂ ከተማ ፖሊስ ጣቢያ እንደታሰሩ መሆናቸውን ቤተሰቦቻቸው ተናግረዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁ የሟች ቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ፍርድ ቤት ቀርበው የተመሰረተባቸው ክስ ባይኖርም አሁንም በፖሊስ እጅ መሆናቸውን ገልጸዋል። ከግድያው አስቀድሞ አቶ በቴ ያርፈውበት ነበር የተባለው ሆቴል ባለቤትም ከወንድማቸው ጋር እንደታሰሩ መሆኑን ጠቁመዋል። በተያያዘ የአቶ በቴ ኡርጌሳ ግድያን ተከትሎ በቁጥጥር ስር መዋሉ የተነገረው የአዲስ አበባ ዩኒቨርሲቲ ተማሪው ሶራ ጅርማ ለሶስት ወራት ፍርድ ቤት ሳይቀርብ ታስሮ እንደሚገኝ አባቱ አቶ ጅርማ ሊያስመልክተዋል። የምስራቅ ሸዋ ዞን የፖሊስ የሟች አቶ በቴ ኡርጌሳ ግድያ አሁን በምርመራ ሂደት ላይ መሆኑን ገልጾ ስለ ጉዳዩ ማብራሪያ ከመስጠት ተቆጥቧል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው።
የኦሮሞ ነጻነት ግንባር ከፍተኛ አመራር የነበሩት አቶ በቴ ኡርጌሳ ባለፈው ሚያዝያ 1 ቀን 2016 ዓ.ም በኦሮሚያ ክልል ምስራቅ ሸዋ ዞን መቂ ከተማ መገደላቸውን ተከትሎ ወንድማቸው አቶ ሚሎ ኡርጌሳ በቁጥጥር ስር መዋላቸውን ያስታወሱት የቤተሰብ አባል አሁንም እንደታሰሩ መሆናቸውን ለአሜሪካ ድምፅ ተናግረዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁት እኚሁ የቤተሰብ አባል የሁለት ልጆች አባት የሆኑት አቶ ሚሎ ኡርጌሳ ሶስት ጊዜ በመቂ ፍርድ ቤት ቢቀርቡም የተመሰረተባቸው ክስ አለመኖሩን ጠቅሰው አሁንም ፖሊስ ያለ ምክንያት አስሯቸዋል ብለዋል።
ያኔ የአቶ በቴ ኡርጌሳን ቀብር ፈጽመው እንደተመለሱ እህታቸውን ስምቦ ኡርጌሳን እና ወንድማቸውን ሚሎ ኡርጌሳን ቃላችሁን ትሰጡናላችሁ ብለው ነበር የወሰዷቸው። ስምቦ ወዲያው ስትለቀቅ፣ ሚሎ ግን ላለፉት ሶስት ወራት በእስር ላይ ነው። ለሶስት ጊዜ በመቂ ወረዳ ፍርድ ቤት አቅርበውት ነበር። የተከፈተበት የክስ መዝገብ ግን የለም። እንዲሁ ነበር ያመላለሱት። ዳኛም ፖሊስ ማስረጃ እንዲያመጣ ቢጠይቅም ማቅረብ ባለመቻሉ ሚሎርጌሳ ነጻ እንደሆነ ገልጿል። ይህ ከሆነ አንድ ወር አልፏል። እኛም ተመላልሰን ስንጠይቅ ገና የስልኩ ፎረንሲክ ምርመራ ውጤት አልመጣም ከሚሉን በቀር ሌላ ምላሽ የላቸው።
በአቶ በቴዎርጌሳ ግድያ ጉዳይ የተደረገ ስለተባለው የምርመራ ሂደት ከመስማት ውጭ ለቤተሰብ የተገለጸ ነገር አለመኖሩን እኚው የቤተሰብ አባል ጠቁመዋል። አቶ በቴ በተገደሉበት ሌሊት ቀደም ሲል አርፎበት የነበረው ሆቴል የጥበቃ አባልና የእንግዳ ተቀባይ ሰራተኛም ለሁለት ወራት ታስረው ከቆዩ በኋላ መለቀቃቸውንም አስታውቀዋል።
የሆቴሉ የጥበቃና የእንግዳ ተቀባይ ሰራተኞች እንዲሁም አስከሬኑ ተገኘ በተባለበት ቦታ በጥበቃ የተሰማራ ሌላ ሰው ከሁለት ወራት በላይ በአዳማ ከተማ የምስራቅ ሸዋ ዞን ፖሊስ ጣቢያ በእስር ቆይተው ተፈተዋል። የሆቴሉ ባለቤት ግን ከነሚሎ ጋራ እንደታሰረ ነው ያለው። ስለ ግድያው እምብዛም መረጃ ያለው አይመስለኝም።
እኚው የቤተሰብ አባል አሁንም የወንድማቸውን ግድያና የሌላ ወንድማቸውን እስር በተመለከተ ቤተሰቦቻቸው የከተማውን የመንግስት ኃላፊዎች ከመጠየቅ እንዳልተቆጠቡ ገልጸዋል። በሌላ በኩል ፖሊስ ከአቶ በቴዎርጌሳ ግድያ ጋር በተያያዘ በቁጥጥር ስር አውሏቸዋል ከተባሉት 13 ሰዎች አንዱ መሆኑ የተገለጸው የአዲስ አበባ ዩኒቨርሲቲ ተማሪ ሶራ ጅርማ አሁንም ፍርድ ቤት አለመቅረቡን አባቱ አቶ ጅርማ አሊ ተናግረዋል።
ከልጄ ጋር በቁጥጥር ስር የዋሉት 13 ሰዎች ይሆናሉ። ጉዳዩን የያዙት የአዳማ ከተማ ባለስልጣናት ናቸው ሲሉኝ እዚያው ሄጄ የዞኑን ፖሊስ መምሪያ ስጠይቅ ይፈታል አሉኝ። እንዲህ ካሉኝ አንድ ወር ከ15 ቀን በኋላ ተመልሼ ስጠይቅ ሁለት ሳምንት ጠብቅ አሉኝ። ይህንንም ካሉኝ ወር ሊሆነው ነው። ልጄ የዩኒቨርሲቲ ተማሪ ነው። ያለኝ ወንድ ልጅ እርሱ ብቻ ነው። በሌላ ጉዳይ እጁ ይኑር አይኑር የማውቀው ነገር የለም። እስካሁን ግን ፍርድ ቤት ቀርቦ የተመሰረተበት ክስ የለም።
የምስራቅ ሸዋ ዞን ፖሊስ መምሪያ የእውነት ከፍተኛ አመራር በቴዎርጌሳ ግድያን የሚያጠና ቡድን ማቋቋሙንና የምርመራ ውጤቱንም ይፋ እንደሚያደርግ በወቅቱ ማስታወቁን የመንግስት ብዙሃን መገናኛዎች የመምሪያውን አዛዥ ጠቅሰው ዘግበዋል። የግድያ ምርመራው ስላለበት ደረጃና የተጠርጣሪዎቹ ሁኔታን በተመለከተ የተጠየቁት የመምሪያው አዛዥ ጉዳዩ አሁንም በሂደት ላይ በመሆኑ ምላሽ መስጠት እንደማይችሉ ተገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ባለፈው ግንቦት ወር የአቶ በቴዎርጌሳ ግድያን በተመለከተ በመቂ ከተማ የጀመረውን የመስክ ላይ ምርመራ ማቋረጡን አስታውቆ ነገር ግን ምርመራውን በሌላ መልኩ እንደሚቀጥል መግለጹ አይዘነጋም። የአሜሪካ ድምፅ የኮሚሽኑ የምርመራ ሂደት ስለደረሰበትና ከግድያው ጋር በተገናኘ በቁጥጥር ስር የዋሉት ተጠርጣሪዎች ቤተሰብ አባላት ስላነሱት አቤቱታ ከኢትዮጵያ ሰብአዊ መብቶች ኮሚሽን ምላሽ ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
አሁን ደግሞ የአሜሪካ ምርጫ ወደ ተመለከቱ ዘገባዎች እናልፋለን። የቀድሞ የትራምፕ ተቀናቃኞች ታማኝነታቸውን ያሳዩበት የሪፐብሊካን ፓርቲ ጉባኤ ላይ የመጀመሪያው ዘገባችን በዚህ ሳምንት ዊስካንሰን ክፍለ ግዛት ሚልዋኪ ከተማ ውስጥ የተካሄደ ባለው የሪፐብሊካን ፓርቲ ብሔራዊ ጉባኤ ትላንት ማክሰኞ የዶናልድ ትራምፕ ተቀናቃኞች የነበሩ ሪፐብሊካኖች ድጋፋቸውን ገልጸውላቸዋል። በስፍራው ተገኝቶ የምሽቱን ሂደት የተከታተለው የአሜሪካ ድምፁ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ሃርማን ቀጣዩን አጠናቅሯል። ቆንጅታዬ እንደሚከተለው ታቀርባለች።
ሚልዋኪ ከተማ ላይ የተካሄደ ያለው የሪፐብሊካን ፓርቲው ብሔራዊ ጉባኤ የትናንቱ የሁለተኛ ቀኑ አብይ ርዕስ አሜሪካን እንደገና ደህንነቷ የተጠበቀ ሀገር እናድርጋት የሚል ነበር። ነገር ግን ሪፐብሊካኖች ሁሉ እንደገና ጥሩ ወዳጅ ሆነው የቀረቡበት ሊባልም በቻለ ነበር። በፓርቲው ቅድመ ምርጫዎች የዶናልድ ትራምፕ ተቀናቃኞች የነበሩት ተራ በተራ የወጡ የአንድነት መልእክት ሲያስተላልፉ ተደምጠዋል። አንዱ የቀድሞ ፕሬዝደንታዊ እጩ ተፎካካሪ የነበሩት ቪቬክ ራማስዋሚ ናቸው።
If you want to seal the border, vote Trump. If you want to restore law and order in this country, vote Trump.
ድንበሩ እንዲዘጋ ከፈለጋችሁ ትራምፕን ምረጡ። በአገሪቱ ህግና ስርዓት እንዲመለስ ከፈለጋችሁ ትራምፕን ምረጡ።
ከንግድ ስራ ፈጣሪው ከቪቬክ ራማስዋሚ ሌላ የቀድሞዋ የደቡብ ካሮላይና አገረ ገዢ ኒኪ ሄሊም ከቀድሞ ፕሬዝደንት ጋር የነበራቸውን የፖሊሲ ልዩነት ወደ ጎን ትተው ድጋፋቸውን ሰጥተዋቸዋል።
I'll start by making one thing perfectly clear.
አንድ ነገር በደንብ ግልጽ አድርጌ በማስቀመጥ ልጀምር። ለዶናልድ ትራምፕ ጠንካራ ድጋፌን ሰጥቻለሁ።
በቅድመ ምርጫ ፉክክሩ ወቅት ዶናልድ ትራምፕን እስከ መጨረሻው የተቀናቀኗቸው በትራምፕ አስተዳደር ዘመን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ሄሊ የቀድሞ አለቃቸውን ለመሪነት ብቁም ያልሆኑ ሊመረጡም የማይችሉ በማለት ሲተቿቸው እንደነበረ የሚታወስ ነው። ይሁን እንጂ በሪፐብሊካን ፓርቲ ጉባኤው የኒኪ ሄሊ ክፍለ ግዛት የደቡብ ካሮላይና ተወካዮች የሆኑት ጌሪ ማክዳኒኤልስ እና ሮቢን ሆሊ አሁን ወደፊት እንጂ ወደ ኋላ ማየት አስፈልጋ አይደለም ብለዋል።
በፊት ተፎካካሪዎቻቸው ነበሩ የሚለው እዚህ ጋር ምንም፣ አሁን ፕሬዝዳንት ትራምፕ ሁሉንም አንድ ላይ አምጥተዋቸዋል። እኛም እሱን ነው ማየት የምንፈልገው።
አገረ ገዢ ሄሊ አሁን በሙሉ ልባቸው በዚህ የትራምፕና የፕሬዝዳንት ባይደን ፉክክር ከትራምፕ ጎን የቆሙ ይመስሎታልን የሚል ጥያቄ ቀረበላቸው። ሮቢን ሆሊ ሲመልሱ
እኔ የሚመስሉኝ አይነት ሰው ከሆኑ ይህንም ምለው ስለማላውቃቸው ነው። በይቅር ባይነት ያለፈውን ትተው ወደፊት ለመራመድ በአንድነት ሀገራችንን ለመርዳት የሚፈልጉ ሰው ናቸው ብዬ አስባለሁ።
በፊተኛው ፕሬዝደንታዊ ምርጫም በዚህኛውም የሚስተር ትራምፕ ተቀናቃኞች የነበሩ ሪፐብሊካኖች የቴክሳሱን ሴኔተር ቴድ ክሩዝን፣ የፍሎሪዳው ማርኮ ሩቢዮ፣ የቀድሞ የቤቶች ሚኒስትሩ ቤን ካርሰን እና የፍሎሪዳ አገረ ገዢ ሮን ደሳንትስን ጨምሮ በትናንት ጉባኤው ላይ ንግግር አድርገዋል። የፍሎሪዳው አገረ ገዢ ሮን ደሳንትስ
My fellow Republicans, let's send Joe Biden back to his...
ወገኖች ሪፐብሊካኖች፣ ጆ ባይደን መልሰን ወደ ምድር ቤታቸው፣ ዶናልድ ትራምፕን ደግሞ መልሰን ወደ ዋይት ሀውስ እንልካቸዋለን።
ትናንት ምሽት ዶናልድ ትራምፕን ሲያሞግሱ ካመሹት የቀድሞ ተፎካካሪዎች እና በሚቀጥለው ምርጫ ሊወዳደሩ ሀሳብ ያላቸው ሪፐብሊካኖች ከአራት ዓመታት በኋላ በሚመጣው ምርጫ የእሳቸውንና የሪፐብሊካን ፓርቲውን ተወካዮች ድጋፍ ለማግኘት የሚያደርጉት ሙከራም ሊሆን ይችላል። ትራምፕ በህዳሩ ምርጫ ካሸነፉ ሁለተኛውና የመጨረሻው የስልጣን ዘመናቸው ነው የሚሆነው።
አሁን ደግሞ ወደ ዊስከንሰን ሚልዎኪ እናመራና በዛም ከሚገኘው ባልደረባይ ሀብታሙ ስዩም ጋር ቆይታ የማድረግ ነው የሚሆነው። በዚህ ጉዳይ ተጨማሪ መረጃዎችን የሚያጋራ ነው የሚሆነው። ሀብታሙ እንደምኑ ላሃል? በዚህ ጉዳይ ላይ ሀሳቦች ልታጋራን ስለመጣሁ አመሰግናለሁኝ። ትላንትናም በተለያዩ መረጃዎችን ለአድማጮቻችን ስታደርስልን ነበር። ዛሬ ደግሞ በትናንት ምሽት ላይ የተካሄደ ትልቅ ውነት ነበር። ቀደም ሲልም ስንከታተለው የነበረው ሀሳብ ነው። የቀድሞ የፕሬዚዳንት ትራምፕ ተቀናቃኛቸው ኒኪ ሄሊን ጨምሮ ሌሎችም ድጋፋቸውን ችሯቸዋል እና እንደው እሱ የነበረው የንግግራቸው የቀድሞ ተቀናቃኞቻቸው ንግግር የድጋፍ ንግግራቸው ትኩረት ምን ይመስል ነበር?
አመሰግናለሁ አስማማው። እንግዲህ በትናንትናው ዕለት በትራምፕ ተቀናቃኝነታቸው የሚታወቁ ሶስት ሰዎች እንዲሁም ተጨማሪ ሰዎች ንግግር አድርገዋል። በተለይ ግን ኒኪ ሄሊ፣ ሮን ዲሳንቲስ እና ቪቬክ ራማስዋሚ ያቀረቧቸው ንግግሮች ትኩረትን ስበዋል። ኒኪ ሄሊ እንግዲህ እንደሚታወቀው ከዚህ በፊት የዩናይትድ ስቴትስን መንግስት በመወከል የተባበሩት መንግስታት ድርጅት አምባሳደር ሆነው የሰሩ ናቸው። እኚህ ፖለቲከኛ በትናንትናው ዕለት እንግዲህ ካቀረቡት ንግግር መካከል አንዱ በአንድነት ስም በትራምፕ ተጋብዘው እዚህ መድረክ ላይ ንግግር ለማቅረብ እንደመጡ፣ ይህንን የሚያደርጉት ደግሞ አራት ተጨማሪ የባይደን ዘመናት እንዲቀጥሉ ስለማይፈልጉ እንደሆነ ተናግረዋል። እሳቸው ነገሮችን ለማስተሳሰር ወደ ተሻለ ሁኔታ ለማምጣት ትራምፕን መምረጥ አስፈላጊ እንደሆነ ጠቅሰዋል። ከእሳቸው ጋር የማያስማሟቸው በርካታ ነገሮች ቢኖሩም በዩናይትድ ስቴትስ እንዲፈጠር ከሚፈልጉት ነገር አንጻር ለትራምፕ ሙሉ ድጋፋቸውን መስጠት አስፈላጊ መሆኑን አንስተዋል። ኒኪ ሄሊ በተለይ በውጭ ጉዳይ ዘርፍ ዩናይትድ ስቴትስ እየገጠማት ያለውን ፈተና በማንሳት እነዚህን ፈተናዎች መቅረፍ የሚችሉት ብቸኛ ሰው ዶናልድ ትራምፕ መሆናቸውን ተናግረዋል። ከዚህ ጋር በተያያዘ ያነሱት ምሳሌ ሩሲያ በዩክሬን ላይ ያደረገችውን ወረራ፣ ይህ ወረራ ትራምፕ ቢሆኑ ኑሮ እንደማይፈጠር ጠቅሰዋል። ከእሳቸው ንግግር ለመጥቀስ ያክል ጠንካራ ፕሬዚደንት ጦርነትን አይጀምርም፣ እንዳይፈጠር ይከላከላል እንጂ ብለዋል፣ የትራምፕን ጥንካሬ ለማሳየት። ሌላኛው ተናጋሪ ሮን ደሳንቴስ ናቸው። ሮን ደሳንቴስ የፍሎሪዳ ሀገረ ገዢ ሲሆኑ ጠበቅና ከረር ባሉ ንግግሮቻቸው ይታወቃሉ። እሳቸው ከትራምፕ ጥንካሬ ጎን ለጎን እንዲሁም በዛ ያለውን ጊዜያቸውን የፈጁት ባይደንን እንዲሁም የባይደንን አስተዳደር በመውቀስ ነው። በተለይ ደግሞ ከድንበር ደህንነት ጋር ከስደተኞች ጋር በተገናኘ የባይደን አስተዳደር የፈጠራቸው ክፍተቶች ለሀገሪቱ የፈጠሩትን ከፍተኛ ስጋት ማውሳታቸውን ማንሳት እንችላለን። ከዛ በጎን ለጎን የቤተሰብን ሁኔታ የስነ ጾታን ሁኔታ በመጥቀስም ወደ ግራ ዘመምነት በእጅጉ እያቀናች ያለችውን ዩናይትድ ስቴትስ ለማደን ትራምፕን መደገፍ አስፈላጊ እንደሆነ አንስተዋል። ሌላ ሳናነሳው ማለፍ የሌለብን ነገር የቪቬክ ራማስዋሚ ጉዳይ ነው። ቪቬክም ከዚህ ቀደም ከትራምፕ ጋር ተፎካካሪ እንደነበሩ ይታወቃል። የሪፐብሊካኑን ፓርቲ ውክልና በማግኘት ለፕሬዚደንትነት ለመወዳደር ይፈልጉ የነበሩ ሰው ናቸው። በትናንትናው ዕለት ለትራምፕ ድጋፋቸውን አሳውቀዋል። ከሳቸው ንግግር ድንገት መጠቀስ ያለበት ብዬ የማስበው አንደኛው ነገር ሪፐብሊካንን ለመደገፍ ብዙ ጊዜ የሚያመነቱ የማህበረሰብ ክፍሎችን በቀጥታ ለማናገር ሞክረዋል። ጥቁር መራጮች ለሚፈልጓቸው በርካታ ነገሮችና ለውጦች መፍትሄው ሪፐብሊካን ፓርቲውን መምረጥ እንደሆነ ለማስታወስ ሞክረዋል። ከዚህ ጎን ለጎን ደግሞ በህገወጥ ስደተኞች ጉዳይ ደግሞ ከረር ያለ ሀሳብ ሰንዝረዋል። ህገወጥ ስደተኞች ወደ ሀገራቸው መመለስ አለባቸው ብለዋል ቪቬክ ራማስዋሚ። ይህንን የምናደርገው ስለምንጠላቸው ሳይሆን ህግን ስለጣሱ ነው ብለዋል። ከዚህ በተጨማሪ በባይደን አስተዳደር ያልተገባ የፖሊሲ ትግበራ ምክንያት ቤተሰቦቻቸውን ያጡና በርካታ ጉዳት ደርሶብናል የሚሉ ሰዎች የማሳያ ሀሳቦችና ታሪኮችን በዚህ መድረክ ላይ ያቀርበዋል። አስመመው
ጥሩ ሀብታሙ ትላንትና ምሽት ነው እንግዲህ አሁን የነገርከን ንግግሮች ደረጉና ዛሬም ከሰዓት በኋላና ምሽቱን ሌሎች ፕሮግራሞች ይኖራሉ ተብሎ ይጠበቃል። ምን ምን ፕሮግራሞች አሉ የሚጠበቁ?
በዛሬው ዕለት እንግዲህ ሌትስ ሜክ አሜሪካ ስትሮንገር አጌን በሚል መሪ ወይም ደግሞ አሜሪካን ዳግም ጠንካራ እናድርጋት በሚል መሪ ቃል ሌሎች የፖሊሲ ሀሳቦች እንዲሁም ደግሞ ንግግሮች፣ ውይይቶች ይደረጋሉ። የዛሬው ቀን የሚያተኩረው በአሜሪካ የጦር ኃይል ጥንካሬና በውጭ ጉዳይ ስምሪቷ ላይ ይሆናል ተብሎ ይጠበቃል። ከዚያ በላይ ግን ደግሞ በጉጉት የሚጠበቀው ዶናልድ ትራምፕ አጋራቸው እንዲሆኑ የመረጧቸው ጄዲ ቫንስ የመጀመሪያ ጊዜ በይፋ ንግግር የሚያደርጉበት ነው ተብሎ ይታሰባል። በእሳቸው ንግግር የኢኮኖሚ እድሎች፣ ቤተሰባዊ እሴቶች፣ ብሔራዊ ደህንነትና የስደተኞች ጉዳይን ይነሳል ተብሎ ይጠበቃል። ጄዲ ኤቫንስ የ39 ዓመቱ ፖለቲከኛ ከጥቂት ቀናት በፊት የዘንድሮውን የፕሬዚደንታዊ እጩ ትራምፕን ተከትለው ወይም አጋር ሆነው በፕሬዚደንታዊ ሩጫው ላይ እንደሚወዳደሩ ይፋ መደረጉ ይታወሳል። ከዛ በኋላ እንግዲህ ለመጀመሪያ ጊዜ በይፋ ንግግር ያደርጋሉ። ንግግራቸው የጄዲ ኤቫንስን አቅምም ያሳያል ተብሎ ይጠበቃል። ምክንያቱም ከጥቂት ቀናት በኋላ እሳቸው ከባይደን አስተዳደር ምክትል ፕሬዚደንት ጋር ሌላ ክርክር ስለሚጠብቃቸው ያላቸውን አቋምም ያላቸውን ብቃትም ያሳዩበታል ተብሎ ይጠበቃል። አስማማው፣
ምናልባት ሀብታሙ ከእንደዚህ አይነት ትልቅ ጉባኤዎች ጎን ለጎን ነው ከውጭ ላይ የሚኖሩ ደግሞ ሌሎች ጉባኤዎች ይኖራሉ። ትናንትና ስለተካሄዱ ስለነበሩ ተቃውሞዎች ነግረናል። ምናልባት ዛሬ ደግሞ አንተ በዛ አካባቢ ስትዘዋወር የታዘብካቸው ከጉባኤ ውጭ ያሉ ድባቦች ምን ይመስላሉ? እሱን በተመለከተ ምናልባት የምታጋራን ነገር ካለ።
አስማማ፣ እውነትህን ነው። ይሄ ጉባኤ በእርግጥ የፖሊሲ የህግ እንዲሁም ደግሞ የፖለቲካ ጉዳዮች የሚነሱበት ከመሆኑ አንጻር ቁም ነገሮችና ጠንከር ያሉ ሀሳቦች የሚንሸራሸሩበት ነው። ከዚህ የጉባኤ አዳራሽ ወጣ ስንል ግን እጅግ የሚያስገርሙና አይን የሚስቡ አነጋጋሪ የሆኑ ጉዳዮች ይከናውናሉ። ለእኛ ትኩረት የሰጠንና ከአንዳንዶችም ጋር ቃለ ምልልስ ያደረግንበት ጉዳይ የትራምፕ ምስሎች የታተሙባቸው ሸቀጦች ሽያጭ የደራ መሆኑ ነው። የተለያዩ ሸቀጦችን ተመልክተናል። የእሳቸው ምስልና ንግግር የተጻፈበት ቲሸርት፣ መመገቢያ እቃዎች አይተናል። ከዛ ጎን ለጎን ደግሞ እኔን ትኩረት የሳበኝ ደግሞ የእሳቸው ንግግር በመጽሐፍ ተጠርዘው ቀርበዋል። አንዳንድ ወጣቶች ደግሞ የእሳቸውን ንግግር ወደ ግጥም በመቀየርም ለሽያጭ አቅርበዋል። በከፍተኛ ሁኔታ ሲሸጥ ተመልክተናል። ከገዢዎች መካከል ከተወሰኑት ጋር ቆይታ ለማድረግ ሞክረናል። የቪኦኤ ባልደረቦች ለምን ትገዛላችሁ፣ መግዛታችሁ አስፈላጊ የሆነበት ምክንያት ምንድን ነው ብለን ለመጠየቅ ሞክረን ነበር። የሰጡን ምክንያት ታሪክ እንደመሆኑ ይህንን ታሪክ ለማስቀረት ከመሻት ነው። ሁለተኛው ጉዳይ ደግሞ የሪፐብሊካን ፓርቲ በርካታ ዓላማዎች ከመደገፋቸው አንጻር ድጋፋቸውንና አለኝታነታቸውን ማሳየት መፈለጋቸው እንደሆነ ነግረውናል። አስማማው፣ ይህንን ነው የተመለከትኩት። ተያያዥ ዘገባዎች በቀጣይ ቀናት ውስጥ በቪዲዮ አስደግፈን እናቀርባለን።
እኔም አድማጮችን በቀጣይ እንግዲህ አሁን የተገለጽክልን ከጉባኤው ባሻገር ያሉ ድባቦችን የተመለከቱን ዘገባ ደግሞ እንደምንመለከት ተስፋ አደርጋለሁኝ። ሀብታሙ ከዊስከንሰን ሚልዎኪ በ ሪፐብሊካን ፓርቲ ጉባኤ የተካሄዱ ያሉ ሁኔታዎችን በተመለከተ ላደረስክን መረጃ አመሰግናለሁኝ። ነገምና ሌሎች ተጨማሪ መረጃዎችን እንደምንጠብቅ ይሆናል። ለዛሬው አመሰግናለሁ።
እኔም አመሰግናለሁ አስማማው መልካም ምሽት።
አርማጆቻችን አሁንም የአሜሪካ ምርጫ የተመለከቱ ዘገባዎች ላይ ነው የምንቆየው። በትራምፕ ላይ የተቃጣው የቀዳሚው ግድያ ሙከራ እንድምታን በመራጮች አይን የሚለው ነው ቀጣዩ ዘገባችን ደግሞ። ዩናይትድ ስቴትስ መራጮች ባለፈው ቀዳሚው በሪፐብሊካኑ ፕሬዚዳንታዊ እጩ ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ ሊያስከትል የሚችለውን ተጽዕኖ እየመዘኑ ነው። የአሜሪካ ድምፁ ስካት ስተርንስ የሪፐብሊካን ጉባኤ የተካሄደ ካለባት ሚልዋኪ እንደዘገበው ድንገቱ በሀገሪቱና በጥቅምት ወር መገባጃ በሚካሄደው ፕሬዚዳንታዊ ምርጫ የሚኖረውን አንድምታ ማጤን ይዘዋል። የአሜሪካ ድምፅ የሩሲያ፣ የስፓኝ፣ የፋርስና የኮሪያ ቋንቋ አገልግሎቶች ያክሏቸውን ጨምቆ ያደረሰን ዝን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በዶናልድ ትራምፕ ላይ የተደረገው የግድያ ሙከራ በፖለቲካ አመለካከቶች በጽኑ የተከፋፈለችውን አገር በእጅጉ አስደንግጧል። በመካከለኛው ዩናይት ስቴትስዋ የዊስካንሰን ክፍለ ግዛት ከትላንት በስቲያ ሰኞ በተጀመረው የሪፐብሊካን ፓርቲያቸው ጉባኤ ላይ የተገኙና እጩዋቸው ለሆኑት ትራምፕ ለመጸለይ የተሰባሰቡ የፓርቲ ተወካዮች ግድያ ሙከራው ትራምፕን ይበልጥ ጠንካራ ያደርጋቸዋል ይላሉ። ሃሪሰን ሙሰልዋይት የደቡብ ካሮላይና ሪፐብሊካን ፓርቲ ተወካይ ናቸው።
It's made all of us, including President Trump, more determined to fight and win.
President Trumpin chemro hullachinum lemetagelna lemashenef qortend dennessa adrgonal. President Trump Winston Churchill yenebarachun aynet tankarra menfesallacho. Bebar darche yihun beketemoch aleyan begodanawoch yetimyunet ingetmachualen. Inna maw mashenefachin qortnaw.
ጄምስ አውዚር ከዚያው ከዊስከንሰን ክፍለ ግዛት የሆኑ ምራጭ ናቸው። በአሜሪካ ፖለቲካ ሁከት ወይም ብጥብጥ ቦታ የለውም ይላሉ።
People have their own opinions. Nobody should get shadowed with their own opinions. I mean that's how we vote.
ሰዎች የየግል አስተያየት አላቸው። ማንም ግን በግል አስተያየቱ ሳቢያ የጥቃቱ ኢላማ መሆን የለበትም። ማለቴ ለዚያ ነው እኮ ማን ይምራን ስንል ድምጻችንን እንሰጠው። በመሆኑም በዚሁ የተነሳ ሰዎችን የጥቃት ኢላማ ማድረግ ማቆም አለብን።
ከሚዙሪ ክፍለ ግዛት የመጡት መራጭ ኤሚ ዴክሉ ደግሞ ትራምፕ ከተነጣጠረባቸው ጥቃት መትረፋቸው ተመራጭነታቸው እንዲጨምር ያደርጋል ባይ ናቸው።
Every time something happens to him, I feel like it solidifies his win even more.
አንድ ነገር በደረሰባቸው ቁጥር አሸናፊነታቸውን የበለጠ የሚያጠናክር ሆኖ ይሰማኛል። ከገናናነት እርከን ተቃርበዋል። በእነዚህ ሁሉ ነገሮች አልፈው አሁንም ግስጋሴያቸውን አልገቱም።
ኒውዮርክ ላይ ለአሜሪካ ድምፅ አስተያየታቸውን ያጋሩ መራጮች በበኩላቸው ጥቃቱ በአሜሪካ ፖለቲካ ውስጥ ሊያሳድር በሚችለው አንድምታ መረበሻቸውን ይናገራሉ። ቪንሰንት የኒውዮርክ ክፍለ ግዛት ነዋሪ ሆኑ መራጭ ናቸው።
እንደ አብዛኞቹ ሰዎች ከፍተኛ ድንጋጤ ያደረብኝ ነበር። አሜሪካ ውስጥ ፈጽሞ መሆን የሌለበት ነገር ነው የሆነው። ከዚያ በብዙ የተሻለ ልንሆን ይገባል። ከዚህ አንጻር ሁለቱም ወገኖች ከዚህ የተሻለ ስራ መስራት ይጠበቅባቸዋል።
ጃን ደግሞ የኒውዮርክ አጎራባቿ የኒው ጀርዚ ክፍለ ግዛት መራጭ ናቸው።
በልዩነታችሁ ዙሪያ ተነጋገሩ። በዚህ የተነሳ ሰዎችን ለመግደል መሞከር አያስፈልግም።
ሲድኒም ሌላዋ የኒውዮርክ መራጭ ናቸው።
I'm not a President Trump fan. Joe Biden all the way. I just think that
እኔ የፕሬዝዳንት ትራምፕ ደጋፊ አይደለሁም። ሙሉ በሙሉ ጆ ባይደንን ነው የምደግፈው። እንደኔ አስተያየት ሁለቱ ወገኖች የተጋጋለውን ሁኔታ በጥቂቱ ዝግ ሊያደርጉት ይገባል። በፖለቲካ አመለካከቶች ልዩነት የተነሳ ማንም ህይወቱን እስከማጣት የሚያበቃ ምክንያት የለም።
በፔንሲልቬኒያው የምርጫ ዘመቻቸው ወቅት በትራምፕ ላይ የተቃጣው ጥቃት የፖለቲካው ትረቱን የማርገብ አስፈልጋነት የሚያሳይ ነው የሚሉት ደግሞ የቴኔሲ ክፍለ ግዛቷ መራጭ ሎራ ባይገር ናቸው።
I think that we need to lower the rhetoric and the anger. Why can't we just talk to each other? There is so much of everybody ramping and amping everything up. It's just
አንዳች አነሳሽ ንግግሮችንና ቁጣውን ዝቅ ማድረግ ያለብን ይመስለኛል። ለምን እርስ በርስ አንነጋገርም? ሁሉም በራሱ መንገድ እየገፋና እያሳደገ መጥቶ ሁሉንም ነገር ከለየለት ደረጃ አድርሶታል። ያን የመሰለ ሁኔታ እንዲፈጠር ምንም አይነት ምክንያት የለም። አንድነት ያስፈልገናል። እርስ በርስ መነጋገር፣ በቃ መነጋገርና መደማመጥ መጀመር አለብን።
የፔንሲልቬኒያ ክፍለ ግዛቷ መራጭ ክሪስቲን ቤሊት ደግሞ ጥቃቱ ተጨማሪ ጥበቃ አስፈልጋጊ መሆኑን ያሳየ ነው ይላሉ።
It's sad that it happened because innocent people died, but I feel that
ይህ በመፈጠሩ ንጹሃን መሞታቸው በጣም ያሳዝናል። ነገር ግን ነገሮች ትንሽ እስከሚረጋጉ ድረስ አሁን ለሁሉም ሰው ተጨማሪ ጥበቃ ይደረጋል ብለን ተስፋ እናደርጋለን።
ጉባኤው እየተካሄደ ወዳለባት ወደ ዊስኮንሰን ስንመለስ ዳውን ጉድማን በበኩላቸው የቀዳሚው ሁከት የአሜሪካን ፖለቲካ ይቀይራል ብለው እንደሚያምኑ ይናገራሉ።
Regardless of whether it was Biden or Trump, I mean, like, to try to assassinate a president.
Bidenim honu Trump, manim yuhun man, minim yuhun min, andin president lemagdel mukkara madreg, fitsum setatnaw. Bidenim honu Trump, sabawi fiturna chow. Innam, ka Trump giddiya mukkara jarwale nabbaru sawwaj, ya bitasab, indins allilatna, indinnas sabawu shal.
Yikadam yun tik at tekatlum, ya Trump nae Biden mirchazam chowj, አነሳሽ የሆኑ ንግግሮችን ቃና ለዘብ አድርገዋል። ትራምፕ ለኒውዮርክ ፖስት ጋዜጣ ሲናገሩም በስነ ስርዓቱ መሰረት የፓርቲያቸው እጩ ሆኖ መመረጣቸውን መቀበላቸውን አስመልክተው በነገው ምሽት ከፓርቲያቸው ጉባኤ ላይ ከሚያሰሙት ንግግር ውስጥ አገሪቱን ወደ አንድ በማምጣት ላይ ያተኮረ ሐሳብ ማካተታቸውን ገልጠዋል።
የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ደቡብ ሱዳን የናይል ተፋሰስ የትብብር ማዕቀፍ ስምምነት ማጽደቋን ተከትሎ ስምምነቱ ተግባራዊ ሊሆን የሚችልበት በቂ ድጋፍ አግኝቷል። ጠቅላይ ሚኒስትር አብይ አህመድ በግብጽና ሱዳን ተቀባይነት የሌለው የትብብር ማዕቀፍ በደቡብ ሱዳን መጽደቁን ታሪካዊ ሲሉ አድንቀዋል። ኬንዲ አባተ ባለሙያ አነጋግሮ ተከታዩን ዘገባ አዘጋጅቷል።
11 የተፋሰሱ ሀገራት የሚጋሩትን የናይል ወንዝ ሙሉ በሙሉ ሊባል በሚችል ደረጃ ለግብጽና ለሱዳን ብቻ ያከፋፍላሉ በሚል የሚተቹትን የቅኝ ግዛት ስምምነቶች በአዲስ ለመተካት ታስቦ የተዘጋጀው የናይል ተፋሰስ የትብብር ማዕቀፍ ስምምነት ወይም በሌላ መጠሪያው የኢንቴቤ ስምምነት ባለፈው ሳምንት በአዲሷ የተፋሰሱ ሀገር ደቡብ ሱዳን ጸድቋል። የትብብር ማዕቀፍ ስምምነቱ ሐሳብ አመንጪዎችና ግንባር ቀደም ተዋናዮች ከሆኑት 7 የላይኛው ተፋሰስ ሀገራት አንዷ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የናይል ተፋሰስ የትብብር ማዕቀፍ ስምምነት በደቡብ ሱዳን መጽደቁ ለኢትዮጵያ ታሪካዊ ነው ሲሉ ዛሬ ረቡዕ ሐምሌ 10 ቀን 2016 ዓ.ም ተመረተ በማህበራዊ የትስስር ገጾቻቸው ገልጸዋል። ስምምነቱ ለ11 ዓመታት ከዘለቀ ውይይት በኋላ በ2002 ዓ.ም በአውሮፓውያኑ 2010 ግንቦት ወር ላይ በኢትዮጵያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳና ኬንያ ሲፈረም ብሩንዲ በቀጣዩ ዓመት 6ኛ ሀገር ሆና ፈርማለች። ከነዚህ ሀገራት መካከል ከኬንያ በስተቀር 5ቱ ስምምነቱን በየሀገሮቻቸው ሲያጸድቁ ደቡብ ሱዳን 6ኛዋ የስምምነቱ አጽዳቂ ሀገር ሆናለች። የናይል ተፋሰስ የውሃ ምንጭ የሆኑት የላይኛው የተፋሰሱ ሀገራት የትብብር ማዕቀፍ ስምምነቱ ፍትሃዊና ምክንያታዊ አጠቃቀም የሚለውን መርህ የሚያሟላ መሆን እንዳለበት ሲገልጹ ስምምነቱ የውሃ ደህንነታችንንና ታሪካዊ ድርሻችንን ማረጋገጥ አለበት የሚል አቋም ያላቸው ግብጽና ሱዳን በበኩላቸው እስካሁን ስምምነቱን አልፈረሙም። ደቡብ ሱዳን 6ኛ ሀገር በመሆን ስምምነቱን ማጽደቋን ተከትሎ ከሁለቱ የታችኛው የተፋሰሱ ሀገራት እስካሁን በይፋ የተሰጠ መግለጫ የለም። ስምምነቱ በደቡብ ሱዳን መጽደቁን ዲፕሎማሲያዊ እምርታ ያሉት ጠቅላይ ሚኒስትር አብይ በበኩላቸው ይህም በናይል ተፋሰስ ቀጣናዊ ትብብር ለማድረግ ባለን የጋራ ምኞት ጉልህ እርምጃ ነው ብለዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪው ፕሮፌሰር ያቆብ አርሳኖ የደቡብ ሱዳንን ውሳኔ ተከትሎ ስምምነቱ ከ11ዱ የተፋሰሱ ሀገራት ውስጥ በ6ቱ መጽደቁ ወደ ተግባር እንደሚያሸጋግረው ተናግረዋል። ይህም ግብጽና ሱዳን በቅኝ ግዛት ስምምነቶች መሰረት አለን የሚሉትን ታሪካዊ የውሃ መብት ጥያቄ የሚያስቀር እንደሆነ ያስረዳሉ።
በተፋሰሱ ውስጥ ያለው የሀገሮች የውሃ አጠቃቀም ግንኙነት የሀገራቸው ያለውን የውሃ ሀብት ሌሎችን በከፋ ሳይጎዱ የሚጠቀሙበት ሁኔታ፣ እንደዚሁም ሀገሮች ልማታቸውን የውሃ ልማታቸውን በትብብርና በመተጋገዝ በመተባበር አንዱ ሌላውን ዝም ብለው አትንካብኝ ውሃዬ ነው፣ አትንካብኝ መብቴ ነው፣ አትንካብኝ ታሪካዊ ይዞታዬ ነው የምልበት ሁኔታ ሳይሆን የውሃ ልማትን በምተገብርበት ጊዜ ከሌሎች ሀገሮች ጋራ በመተጋገዝ የሚያደርግበት መሰረታዊ የሆነ የጋራ የሆነ የእኩልነት መብት የተረጋገጠበት ነው የሚሆነው። እንደ በፊቱ ዝም ብለው ሀገሮች ላትንኩብኝ ያለ አትለፉ ምናምን የሚባልበትን የህጋዊ የሆነ መሰረት በዚህ ይተካል፣ ይናዳል ማለት ነው።
የትብብር ትብብር ማዕቀፉ ስምምነት በስድስት ሀገራት ከተፈረመና በአምስቱ ከጸደቀ በኋላ ባሉ የተለያዩ ጊዜያት የግብጽ ባለስልጣናት በሰጧቸው አስተያየቶች ምንም እንኳን አገሪቱ የስምምነቱን በርካታ አንቀጾች ብትቀበልም ስምምነቱ ለአወዛጋቢ ጉዳዮች ልባት የሚሰጥ አይደለም በማለት በተቃውሞዋ መቀጠሏን ገልጸዋል። ይሁን እንጂ በስድስት ሀገራት መፈረሙን ተከትሎ ስምምነቱ ዓለም አቀፍ ተቀባይነት ያለው መሆኑን የሚገልጹት የሃይድሮፖለቲክስ ተመራማሪው ፕሮፌሰር ያዕቆብ አርሳኖ ግብጽና ሱዳን አለመፈረማቸው ወደ ኋላ ሊመልሰው እንደማይችል ተናግረዋል።
የትብብር ማዕቀፍ ስምምነት ሰነድ በአፍሪካ ህብረት ዘንድ ይመዘገባል። ምክንያቱም ሰነድ ውስጥ ስድስት ሀገሮች ካጸደቁት የአፍሪካ ህብረት የህግ ጥበቃ አንድ ሰነድ ነው ማለት ነው። እንግዲህ ማናቸውም ድርድር ክርክር በሚካሄድበት ጊዜ ይህኛው እንደ መሰረታዊ ሰነድ እና ማመላከቻ ወይም ደግሞ ማጣቀሻ ይሆናል ማለት ነው። ይሄ አንዱ ነገር ነው። እዛ ቀጥሎ ግን በዚህ በስምምነቱ መሰረት የናይል ተፋሰስ ሀገሮች የተፋሰሱን ጋራ ኮሚሽን የሚያቋቁሙበት ሂደት ይቀጥላል ማለት ነው። እንግዲህ አሁንም በዚህ ኮሚሽን ግብፅም ሱዳንም ሮ ተደራድረው ተከራክረው 11 ዓመት የፈጀ ውይይት ተደርጎ የተሰራ ማዕቀፍ ስለሆነ አሁን ለመፈረም አይመቸንም ብለው ወደኋላ ገተቱ። ሌሎች ሀገሮች ከፈረሙና ኮሚሽኑን በሚያቋቁሙበት አግባብ ውስጥ ራሳቸውን አመልክቶ ሊገቡ ይችላል። ማንም አይከለክላቸውም እና ይህንን ድርጅት ማንቀበልበት ህጋዊ ያልሆነ ነው ሊሉ አይችሉም ከሚል በኋላ
በስምምነቱ መሰረት አባል አገራት በናይል ተፋሰስ ውሃ ላይ በሚሰሯቸው ግንባታዎች ላይ ሊኖሩ የሚችሉ ቅሬታዎች በናይል ተፋሰስ ኮሚሽን እልባት እንደሚሰጠው አስረድተዋል።
እያንዳንዱ ሀገር በግዛት ውስጥ የሚሰራውን ልማት እኔን ይጎዳኛል በከፋ መንገድ ብሎ እንሄድበት ጊዜ ጉዳዩ በኮሚሽኑ ተጣርቶ ነው እንግዲህ ወይም በኮሚሽኑ በኩል ነው ውይይት የሚደረገው። በኮሚሽኑ ጽህፈት ቤት አማካይነት ነው እንግዲህ ወይም ለሚኒስትሮች ወይም ለመሪዎች እየቀረበ የመጨረሻ ውሳኔ የሚያገኘው። የዚህ ተፋሰሱን ጥለው ወደ ሌሎች ሀገሮች፣ ወደ ሌሎች ወገኖች ወይም ወደ ሌሎች ድርጅቶች የሚሮጡበት ነው አይኖርም ማለት ነው።
በትብብር ማዕቀፉ ስምምነት ላይ በላይኛውና በታችኛው የተፋሰሱ ሀገራት መካከል መግባባት ካልተደረሰባቸው ነጥቦች መካከል በሌሎች የናይል ተፋሰስ ሀገራት የውሃ ደህንነት ላይ ጉልህ ተጽዕኖ አለማሳደር የሚለው አንቀጽ 14 ለዋነኛው ነው። ይህ አንቀጽ በሌሎች የተፋሰሱ ሀገራት የውሃ ደህንነት እንዲሁም የአሁን አጠቃቀምና መብቶች ላይ አሉታዊ ተጽዕኖ እንዳያሳድር በሚል እንዲተካ ግብጽ ጥያቄ አቅርባ ነበር። የናይል የሚኒስትሮች ምክር ቤት በግንቦት ወር 2001 ዓ.ም በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ ባካሄደው አስቸኳይ ስብሰባ በአንቀጽ 14 ለላይ የተመለከተው ጉዳይ በናይል ወንዝ ተፋሰስ ኮሚሽን እልባት እንዲሰጠው ወስኗል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ደግሞ ሳምንታዊ የኢትዮጵያን በአሜሪካ ዝግጅታችን ክፍለ ጊዜ ነው። በሚልዋኪ የሚገኘው ሀብታሙ ስዩም በስፍራው የምትገኘው ብቸኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ጽዮን ቅድስት ለማርያምን በተመለከተ ተከታዩን ዘገባ አዘጋጅቶላችኋል።
የሚልዋኪ ከተማ ኦክሪክ ቀጠና ለወትሮው የጸጥታ ድባብ ይገንበታል። እሁድ ማለዳና ረፋዱን ግን በአንደኛው ጥግ ላይ ከምትገኝ ቤተ ክርስቲያን የሚተም የቅዳሴና የወጣቶች ኅብረ ዝማሬ የጸጥታውን ኃያልነት ቀምቶ ልዩ አውድ ያነግስበታል። ይቺ ቤተ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ የደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን ተብላ ትጠራለች። በሙያቸው የውስጥ ደዌ ሐኪም የሆኑት ዶክተር ኢዮብ አለታደሰ የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ናቸው።
ያው እንግዲህ እንደሚታወቀው ዊስኮንሰን እና ሚልዋኪ አካባቢው ኢትዮጵያውያን ማህበረሰብ ለረዥም ጊዜ ሲኖሩበት የነበረ አካባቢ ነው። የዩኒቨርሲቲ ኦፍ ዊስኮንሰን ብዙ የኢትዮጵያውያን ምሁራን የተማሩበት ተቋም ነው እና ኢትዮጵያውያን በዚህ ይኖሩ ነበረ። ይህንም ደግሞ ቤተ ክርስቲያን ለማቋቋም ፍላጎትና ምኞት ነበራቸው። ሁኔታዎች ባለመመታቻቸው እግዚአብሔር ስላልፈቀደ ቀድሞ ሊቋቋም አልቻለም። ግን ወንድሞችና እህቶች ተሰባስበው የጽዋ መርሃ ግብር አቋቁሞ ነበረ ማህበረ ማርያም ብለው ከ2018 በፊት ማለት ነው። በዛ ጽዋ ማህበር ተገናኝተው ጽዋ እየጠጡ እየተወያዩ ከዛ እንግዲህ አድጎ መጥቶ 2018 ዓመተ ምህረት እዚህ በነበር ነው የኢትዮጵያውያን ማህበረሰብ ቤተ ክርስቲያኗ ልትቋቋም ትችላለች።
ቤተክርስቲያኗ ከትውልድ አገራቸው ርቀው የዌስከንሰሯን ግዛት ከተማ መኖሪያቸው ላደረጉ ሁሉ የመንፈሳዊ አገልግሎት መናገሻ ከመሆኗ ባሻገር ከኢትዮጵያውያንና ኤርትራውያን ለሚወለዱ ሕፃናትና ታዳጊዎች ስለ ማንነታቸው ያውቁ ዘንድ በምታስተባብራቸው መርሃ ግብሮች በጎ አበርክቶት እንዳላት ዶክተር ኢዮብ ይናገራሉ።
ቤተክርስቲያኗ እንግዲህ ከተቋቋመች አንስቶ የተነሳችለት ዓላማ አንደኛው እዚህ ያሉ ኢትዮጵያውያን እና ኤርትራውያን ኦርቶዶክሳውያን የሃይማኖት አገልግሎት እንዲያገኙ፣ ሁለተኛ ደግሞ ባህላቸውን ማንነታቸውን እዚህ በሚኖርባትም ደግሞ አሜሪካን ሀገር እንዲያዳብሩ፣ ከዚያ በተጨማሪ ደግሞ ተተኪ ትውልዶች ህጻናቶቹ ልጆቹ የዚችን ሀገር የኢትዮጵያን ባህል እንዲያውቁ ለማድረግ ነው ማለት ነው። ስለዚህ ከተቋቋመች ጀምሮ እንግዲህ አገልግሎት ትሰጣለች ማለት ነው። ባህልን በተመለከተ እንግዲህ ቤተ ክርስቲያኗ እዚህ ካለ ኢትዮጵያ ኮሚኒቲ ጋር፣ ኤርትራ ኮሚኒቲ ጋር እንዲሁም ደግሞ ከፕሮቴስታንት እምነት ቤተ ክርስቲያን በመተባበር ቴስት ኦፍ ኢትዮጵያ ኤርትራ በሚል ወይም የኢትዮጵያ የኤርትራ ቀን በሚል ለማህበረሰቡ እዚህ ላለው ባህላችን የምናስተዋወቅበት፣ አለባበሳችን የምናስተዋወቅበት፣ ምግባችን የምናስተዋወቅበት በየአመቱ ፌስቲቫል እናዘጋጃለን ማለት ነው። እና ይህ ፌስቲቫል በብዛት አሜሪካውያን የሆኑ የዚህ ሀገር ሰዎች ይሳተፉበታል ማለት ነው። ይህም ፌስቲቫል ደግሞ ምንድነው ያገዘን? ልጆቹ ደግሞ ስለ ባህላቸው እንዲያውቁ ተዘጋጅተው ስለ ኢትዮጵያ እንዲያቀርቡ፣ ስለ ምግቡ ሪሰርች እንዲያደርጉ እንደዚህ በማድረግ ቤተ ክርስቲያኗ እዚህ የኢትዮጵያን ባህል እንዲተዋወቅ ተተኪው ትውልድ ደግሞ ይህን እንዲያውቅ ጥረት እያደረገች ነው የምትገኘው።
አዎ፣ ፊደል ይመራሉ። አማርኛም ትግርኛም አብረው ይማራሉ።
ለሰላሳ ዓመታት ያክል ሚልዋኪን ቤታቸው ያደረጓት የኮምፒውተር ቴክኖሎጂ ባለሙያው አቶ ደረጀ መኮንን የቤተ ክርስቲያኗን ዕድሜ ለማራዘም የሐሳብ የክህሎትና የጉልበት እገዛ ከሚቸሩት ትውልደ ኢትዮጵያን መካከል አንዱ ናቸው። ምክንያታቸው ደግሞ ቤተ ክርስቲያኗ ከሃይማኖታዊ ተቋምነት ተሻግራ የማኅበረሰብ ትስስር ማዕከል መሆኗን ማስቀጠል መሻት ነው።
ቤተ ክርስቲያን ሳይኖረን እንግዲህ እኔ ከዚህ ቺካጎ ለ20 ዓመት ኤቭሪ ዊኬንድ እየነዳሁ መድኃኔዓለም ቤተክርስቲያን ሄድ ነበረ። ከባድ ነው በስኖ ጊዜ መንዳት፣ በስኖ ጊዜ መሄድ ቺካጎ ድረስ ከባድ ነበር። ቤተሰብ ከተመሰረቱ በኋላም ከባድ ነበረ። እዚህ ብዛት አበሻ ስላልነበረ ትንሽ ቤተክርስቲያን ማቋቋም ከባድ ነበር። አሁን ብዙ ኢትዮጵያና ኤርትራ ኮሚኒቲ ሰዎች መምጣት ከጀመሩ ወዲህ ግን ይህም ቤተክርስቲያን ከተቋቋመ በኋላ በጣም የመገናኘት የማቀራረብ እንዲሁም ደግሞ የመተሳሰብ በለቅሶ ጊዜ ለቅሶ ቢባል ደስታ ቢባል አሁን ሁላችንም በአንድነት የምንሰማበት ኮሚኒኬት የምናደርግበት የሶሻል ሚዲያዎችን እንኳ በህብረት ሼር የምናደርግበት ፕላትፎርም ሁሉ እንዲፈጠር አድርጉ።
የሚልዋኪዋ ደብረ ጽዮን ቅድስት ልደታ ለማርያም ቤተ ክርስቲያን በአማርኛና በትግርኛ ቋንቋዎች አገልግሎት የሚሰጥባት ኢትዮጵያውያንና ኤርትራውያን በወዳጅነት መንፈስ የሚስተናገዱባት ስለመሆኗ የሚናገሩት አቶ ደረጀ የሁለቱን ህዝቦች ተወላጆች ይበልጥኑ ያቀራረበች ደብር መሆኗንም ያውሳሉ።
የኢትዮጵያና ኤርትራ መቼስ የተለያየን አገር ብንሆንም ለካ አለቆቻችን ወይም መሪዎቻችን ነው እንጂ የተለያየ ነው እኛ አልተለያየንም የሚለውን ትልቅ መልእክት ነው ለሁላችን የሰጠን። አብረን እንቀድሳለን። አብረን ቋንቋውን እንኳ ትግርኛ ከተሰበከ እየገባን አሜን እያልን ነው የምንሄደው። አማርኛም ሲሰበክ እነሱም እንደዛ ማለት ነው። በፍቅር በአንድነት በትልቅ ደስታ አብረን የምናከብርበት ምክንያት እንደ ለሌላ ቤተክርስቲያንም ራሱ ትልቅ አርያ ይሆናል ብዬ የምለው ነገር ነው። ካህኖቻችን ኤርትራዊ ኢትዮጵያዊ ካህን አንድ ላይ የሚቀድሱበት፣ ዲያቆናት ኤርትራዊ ዲያቆናት ኢትዮጵያዊ አብሮ የሚቀድሱበት በፍቅር በሰላም ሳንናገር እንኳ የሚገባቸው ሳናቅ እንኳ ስንጠፋ በቋንቋቸው በሚችሉት መንገድ እንኳ አቅፈው አነጋግረውን የሚሄዱበት ትልቅ የእኛን ህብረት ያጠነከረልን በደስታቸው የምንካፈል በሀዘናቸው የምንካፈል እነሱም እንደዚሁ እና ኮሚኒቲያችን እንዲሰፋልን እንዲጠነክርልን እስካሁን ድረስ በጣም ትልቅ ሰላም ያለን እግዚአብሔር ይመስገን። በጣም በዚህ በጣም ደስ ይለናል። ይህንን ነገር እና ሌላውን ቤተክርስቲያን እንዲህ አይነት ነገር እንመኛለን።
የነርስን ያክል ከፔሽንት እንትን ጋር ክሎዝነስ አራክሽን
ከስራ ጫናቸው የተረፈውን ሰዓት በቤተ ክርስቲያኒቱ አገልግሎት ላይ የሚያውሉ ባለሙያዎች ከሚያደርጓቸው አዎንታዊ ነገሮች መካከል አንዱ ወጣቶች በመጪ ሕይወታቸው የተሻለውን መንገድ እንዲመርጡ የሕይወት ልምድ የሚያካፍሉበት፣ ምክር የሚለግሱበት አፍታ ነው። በሕክምና ሙያ ለመሰማራት የምትፈልገው ቲና አስራደ ታላላቆቿን ምክር እያዳመጠች ነው።
አሁን 12ኛ ክፍል ነኝ። ወደፊት መሆንም ፈልገው ወደ ሜዲካል ፊልድ ገብቼ ላይክ ነርሲንግ ማጥናት ፈልጋለሁ። እዚህ ኮሚኒቲው በጣም ደስ ይላል። ላይክ ትንሽ ነው ከሌሎች ስቴቶች ጋር ሲነጻጸር፣ ዳሃበሻ ኮሚኒቲ ትንሽ ነው። ግን ያውም ሆኖ አይ ላይክ አይ እንትን ስትሮንግ ባንድ አለ የተለያዩ ኮሚኒቲ ላይክ ፒክ
አድማጮቻችን፣ የዚህ ዝግጅት ሙሉ ቅንብር በዌብሳይታችን ላይ ማግኘት ትችላላችሁ። የምሽቱ ዝግጅቶቻችን እነዚህ ነበሩ። አስማማየ ነው ነበርኩ። መልካም ምሽት።